ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መጋቢት 25 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ መጋቢት 25 ቀን 1217 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከትግል መዘናጋት አገርን ያሳጣል፣ ወቅቱ ግድ ላለው ትግል ምላሽ መስጠት አገርን ያድናል በሚል ርዕስ አምሮ በለጠ ከአዲስ አበባ የላኩልን መልእክት እናስከትላለን። በማከታተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
በአማራ የተለያዩ አካባቢዎች የተቃውሞ ሰልፎች ተደረጉ። የተቃውሞ ሰልፎች ከተካሄደባቸው አካባቢዎች መካከል በጎጃም መራዊ ደንበጫ፣ ጅጋ ቡሬና ባህር ዳር፣ በሸዋ ምንጃር ሸንኮራና አረርኪ፣ በወሎ ውርጌሳ ወልዲያ ቆቦ አላማጣ ዋግምራ ወፍላ ዛታና ኮረም ይገኙበታል። በጎንደር አጅባር ደብረታቦርና በሌሎችም ከተሞች ደማቅ የተቃውሞ ህዝባዊ ማዕበል ሲንቀሳቀሱሏል። የወፍላ ኮረምና ዛታ ኗሪዎች ማንነታቸው እንዲከበር የሚጠይቅ የተቃውሞ ሰልፍ አካሄዱ። ዋግምራ ብሔረሰብ አስተዳደር የወፍላ ኮረምና ዛታ ኗሪዎች ማንነታቸው እንዲከበር የሚጠይቅ ሰላማዊ ሰልፍ አካሄደዋል። በሰልፉ ማንነታችን አይቀየርም፣ እኛ ዋግሹሞች እንጂ ትግራይ አይደለንም፣ ማንነታችን ይከበር በማለታቸው በትግራይ ኃይሎች የታሰሩ ወገኖቻችን ይፈቱ የሚሉ እና የሎችን በርካታ መልእክቶች ያነገበ ታላቅ የንቅናቄ ሰልፍ ተደርጓል። ኦዴድ የጠራው የካድሬ ሰልፍና ግፉ እንዲሁም መከራው ሞልቶ ገንፍሎ የወጣን ሰፊ ህዝብ የሰልፍ መልእክቱ አንድ አይደለም ተባለ። አንዱ መጨፍጨፉንና ማፈናቀሉን መግደልንና መዝረፉን አትከልክሉኝ ልቀጥል ሲል፣ ሌላኛው የንጹሃን ሞትና ስቃይ መፈናቀልና የሚፈጸምብን አረመኔነት ይቁም እያለ ነው። ሮድሮ ኦዴድ ነው የጥፋት ምልክት እንነበር። አሁን ግን ኦዴድ ብቻ ሳይሆን ህዝቡ በውስጡ የሚፈጽመውን አረመኔነትን ይደግፍ ይሁን የሚል ጥያቄ ማስነስተዋል። ኦዴድ ብልጽግና በስሙ ከመነገድ ያላለፉ ለሰፊ ኦሮሞ ህዝብ የሚደርስ ነገር ከቶም አላደረገም። ቢሆንም ይህን አስከፊ ፍርሃት በጋራ መታገል ያስፈልጋል እንጂ ወደታች ዝቅጠት በጎጥ ቀረጥ ሊገባ የሚፈልገውን ጠባብ ቡድን በቃ ማለት ይገባል። ዙሪያውን ከ86 ብሔረሰብ ጋር የተጋጨ ያለው ስግብግቡ ኦዴድ ብልጽግና ከደቡብ ህዝብም ተመሳሳይ ተቃውሞ እየተነሳበት ነው። ይህን የበሰበሰ ጠባብ አመራር ጊዜ ሳያጠፉ ተባብሮ እንድኝ ብሎ መገርሰስ እንደሚያስፈልግም ሞቅ ያለ ህዝባዊ መልእክት ይተላለፍሏል። በኦሮሞ ኦዴድ በግዳጅ የጠራው ሰልፍ ጭምብሉ ሲገለጽ እንደሚታየው እንዳልሆነ ተነገረ። ላይላዩን ስለ ለውጡ ቢመስልም በዋነኝነት ይህን ሰልፉ የተደረገው በስጋት ነው። ገና በአምስት ዓመት ልቀቁ አሉን የሚል ፍርሃት ያስደረገው እንጂ ለውጡ መምጣት የተባለው ቀንቶም ተረስቶ ነበረ። መቼ እናድርግ ሲሉ አጋጣሚ ተገጣጥሞላቸው ነው የሚመስለው። ስልጣንን በስራና በመርህ ማስቀጠል ሲያቀድ በሰልፍ የሚደግፈን ህዝብ እኮ አለ የሚል ማስታወሻ ቢጤ ይመስላል። መንግስት ተጠቃ ብሎ የሚመጣ ህዝብ አለ እንዳትሉት ነው። ለውጡ ጠቦ ጠቦ ጅማ ላይ ደመቅመቅ እያለ ነው። የብልጽግና አባላት በየአካባቢያቸው ማድረግ ያልቻሉት ሰልፍ የአንድ አካባቢ ብልጽግና የለውጡ ተጠቃሚ ባለሥራ እንደሆነ እየተገለጸበት ሰልፍ ነው። ስልጣኑ ከስልጣኑ የተገኘው ጥቅም የአንድ አካባቢ እንደሆነ ራሳቸው የመሰከሩበት ነው። ኦህዴድ ሰልፉን ሲያደርግ ይህን ግልጽ አድርጎ እንደሚያሳይ እንኳን እረስቶት ይሆናል። አሊያም ምን ያመጣሉ ብሎ ይሆናል። ፈጣጣነትን ልዩ ጥቅም ባለሰራነትን ለመወድ ለምደውት ዛሬም አስቀጥለዋል። ስለ ኢትዮጵያነት የተወራበት ለውጥ የቡድንና የብሔርተኝነት ማስፈጸሚያ ስለመሆኑ የታዩ ምስሎች ይመሰክራሉ። የኦሮሞ ሰልፎች የኢትዮጵያ ሰንደቅ ዓላማ ስለማይታይባቸው ኮሎኔሉ በአንድ ወቅት ወደ ደቡብ ሲሄድ በኢትዮጵያ ሰንደቅ ዓላማ ያሸበረቀ አቀባበል የዛሬ ሰልፍ አስመስለው ኦህዴዶች ጭምር ተጠቅመውበታል። የሰልፉ ዓላማ ያሉትና እውነተው የሰማይና የምድር ያህል ነው። ሰልፉ ስለ ህብረ ብሔራዊ ፌዴራሊዝም እንደሆነ አውርተዋል። ቀበሌ፣ ወረዳ፣ ዞን ያልወሰዱበት አካባቢ ግን የለም። ሁሉም አቤቱታ እያቀረበ ነው። ስለ ወንድማማችነት እየዋሩ ነው። በለውጡ ወቅት ከፊት የነበሩ የአማራና ኦሮሞ ብልጽግና እንኳን ፊት ተነሳስተዋል። ስለ ፍትህ አውርተዋል። እውነተው ግን በአዲስ አበባ ዙሪያ ንጹሃን ቤታቸው ውስጥ እንደቀበሩት ፍትህን በአናፋ ተክለዋታል። ስለ ሰልፉም ስለ ለውጡም የሚወራው በቦታው እንደሌለ የአይንማኞች ይገልጸዋል። በቀደም የወያኔ ሰዎች ጋር ሸብረብ እያሉ ነበር። ዛሬ ይህ ቀን ፍትህ የተገኘበት፣ ኪራ የተቀበረችበት፣ ህዝባችን ከባርነት የተላቀቀበት ሲሉ ወያኔን በደንብ ሲዋግዙ ትለዋል። ጌታቸው ረዳ ከነሽ መልስ ጋር ሰንብቶ ገና ከአራባትን ሳይዋልቅ ወያኔ የተገረሰሰበት ቀን ተብሎ ሲከበር ውሏል። የወያኔ አክቲቪስቶች ወጣዋት እንጂ እነሱ የካቲት 11 ደርግን ከሚረግሙት ያልተናነሰ ወያኔ ዛሬ ሲረገም ውሏል። ይበሉት ያ ማለት ግን ወያኔን ያባረረው የኦሮሞ ንቅናቄ ነው ማለት አይደለም። ግን የለውጥ ኃይል የተሰኘው ጋር ሆነው ተባረረ ያሉት ኃይል ጋር ሲዳሩ ሰንብተው ከመንገድ ተመልሶ ላቡን ሳይጠርግ በስድብ አጥረግርገውታል። እንዲህ ግራ ግብት ያለው ነው ለውጡም ሰልፉም። ሌላውን እንደ ታዛዥ ስለሚያዩት ሰሞኑን በሌሎች አካባቢዎች ሰልፍ አድርጉ ብለው ሊያዙ ይችላሉ። መጀመሪያ ግን ራሳችን ነው ብለዋል። በጅማ ከተማ በኦህዴድ የተፈጠረው የውር ድንብር ጉዞ ነዋሪዎችን ግራ አጋብቷል። ለኮሎኔሉ ድጋፍ በሚል በተጠራው የድጋፍ ሰልፍ ላይ ትላንት ጠዋት ጀምሮ በከተማዋ ዋና ዋና ቦታዎች ያገዛዝ ፎቶ በመስቀል ከአንተ ጋር ነን በሚል መሪ ቃል ከተማዋን አጨናነቁት። ከረፋድ በኋላ በእያንዳንዱ ግለሰብ መኖሪያ ቤት እየዞሩ ነገ እንወጣለን እያላችሁ ፈርሙ፣ አለበለዚያ ቅጣት ይጠብቃችኋል በማለት በግዴታ ህዝቡ እያጉረመረመ እንዲፈርም ተደርጓል። በመቀጠልም ተሽከርካሪ መኪናዎችን እያንዳንዳቸው የኮሎኔሉን ባነር መለጠፍ አለባችሁ፣ አለበለዚያ 1000 ብር ትቀጣላችሁ ስለተባለ ሁሉም ለጥፎ ውሏል። ማንኛውም የንግድ ተቋም እስከ 5 ሰዓት የንግድ ተቋሙን መክፈት አይችልም በማለት እንደ ደርግ ስርዓት ሁሉም ወደ ሰልፍ ሜዳ በማለት የብልጽግና ካድሬዎች የህዝቡን ሰቆቃ አብዝተዋል። እንዲህ ሆኖ በቀጥረኛ ትልልቅ ሚዲያዎች የጅማ ህዝብ ኮሎኔሉን በመደገፍ አደባባይ ወጡ ተብሎ የውሸት ፕሮፓጋንዳ ሲነዙ ውለዋል። በአዲስ አበባ ዙሪያ እየተካሄደ ያለው ቤቶችን የማፍረስና በግዳጅ ማስነሳት እርምጃ መኖሪያ ቤት አልባነትን አባብሷል። በአዲስ አበባ ከተማ ዙሪያ ቤቶች ፈረሳና በግዳጅ ማስነሳት እየተከናወነባቸው ካሉ አካባቢዎች መካከል ቡራዮ፣ ሰበታ፣ ለገጣፎ፣ ለገዳዴ፣ መና አብቹ እና በዙሪያው ከሚገኙ አካባቢዎች ቤቶቻቸው የፈረሱባቸው ሰዎች ሜዳ ላይ ወድቀዋል። የመጀመሪያው ክፍል ከ2005 ዓ.ም በፊት የተገነቡ ቤቶች ሲሆኑ እነዚህን ቤቶች በተመለከተ በሀገሪቱ የከተማ ቦታ በሊዝ ስለመያዝ በወጣው አዋጅ 721/2004 አንቀጽ 6/4 እና 5 እንደተደነገገው አዋጅ ከመውጣቱ በፊት በኢመደበኛ መልኩ የተገነቡ ቤቶች የከተሞች ፕላንና የሽናሽኖ ስታንዳርድ ሲያሟሉ ወደ መደበኛ ስሪት እንደሚዘዋወሩ ይደነግጋል። ነገር ግን በተደረገው ማጣራት እነዚህ ቤቶች ሕጉ በደነገገው መሰረት በወቅቱ ወደ መደበኛ ስምሪት እንዲዘዋወሩ የሚያስችላቸውን መስፈርቶች ቢያሟሉም ሳይረጋገጥ የማዘዋወር ስራ ሳይሰራ እንዲሁ እንዲፈርሱ መደረጋቸውን ለመረዳት ተችሏል። በገዢ የተገኙ ቤቶች ሲሆኑ ከነዚህ ቤቶች ውስጥ መደበኛ ካርታ፣ የአየር ላይ ካርታና አረንጓዴ ደብተር ያላቸው እንዲሁም እንዳይፈርሱ የፍርድ ቤት እግድ ያለባቸው ቤቶች ከከተማ ፕላን ጋር የማይሄዱ ናቸው ከተባለ በሕግ አግባብ በተነገገው መሰረት ተለዋጭ የቤት መስሪያ ቦታና ተገቢ ካሳ ተከፍሏቸው መነሳት የሚገባቸው ሲሆን እንዲሁ በማናለበኝነት በአምባገነን እላያቸው ላይ ቤታቸው ፈርሶ ሜዳ ላይ እንዲወድቁ ተገደዋል። ቤቶቹ በገጠር መሬት የተሰሩ ናቸው የተባሉ ደግሞ ሌላ አካባቢ ያሉ የገጠር መሬት አስተዳደርና አጠቃቀም አዋጅ ቁጥርን በጣሰ መንገድ ያለማንም ማስጠንቀቂያ ፈርሶባቸዋል። እርምጃ ያለበቂ ቅድመ ማስጠንቀቂያ የተከናወነ አድላዊነት የተላበሰ ስለመሆኑ እስር የአካልና የስነ ልቦና ጉዳትና እንግልት ማድረሱን ለማወቅ ተችሏል። ስለሆነም በዚህ የማፍረስና በግዳጅ ማንሳት እርምጃ ለተጎዱ ሰዎች በህጋዊ መንገድ የመኖሪያ ቤት ሊያገኙ የሚችሉበትን መንገድ ሊደረስባቸው ንብረት ውድመት ሊካስ የሚችሉበትንና ታፋጣኝ ስትል ያገኘን ትችልበትን መንገድ በተቃውሞ ሰልፍና ህዝብን በማስተባበር እንደኝ በማለት ንቅናቄ ማድረግ እንደሚገባም ተገልጿል። ይሄ ነው በዚያ በቃ።
የዘረኛ ልቡ ቀጋ አፉ የለበጣ አውቆይተኛ እንዲከሰክሱት አይሰማም ተብሏል። ስንነግራቸው ብዙ ጊዜ ማጥፍተናል። ላይሰሙ ብለው ተማምለው ጆሮአቸውን የደፈኑናቸውና ቃላችን ከመንገድ ወድቆ ይቀራል ቀርቷልም። ስለ አሜሪካ ፀረ አፍሪካ የውጭ ጉዳይ ፖለቲካ ማንዴላን ሳይቀር ባሸባሪነት የከሰሱት፣ ሉሙምባን ያስገደሉት፣ ንክሩማህን የገለበጡት፣ የነ መንግስቱን ዋይን የመፈንቅል ሂደት ያከሸፉት ወዘተ ወዘተ በጥቅሉ ኢምፔሪያሊስትነት ዋ ጠንቀቅንበል ወዳጅ አይደሉም ስንል ግማሽ ምዕት ዓመት ያለፈ ሲሆን ዛሬ በንጋቱ ለካስ አገራችንን አይወዱም ብለው የሚገረሙም እያጋጠሙን ነው። ወያኔን በግፉ በተስፋፊ በሽታውም ደጋፊዎች ናቸው የምዕራብ ጸረ ኢትዮጵያ መንግስታት። አሌክስ ደቫል፣ ዊሊያም ዴቪሰን፣ ሼትል ትሮቮን ወዘተ የተባሉት አዋቂ ምሁር ተብዮች የዚህ እርኩስ አፍቅሮ ወያኔ ያቋማቸው አስቀያሚ ገጽታዎች ናቸው። ከደርግ ጊዜ ጀምሮ በጸረ ደርግ ጭምብል ተደብቀው ገንጣዮችን ጠባቦችን ሲደግፉና ሲያጠናክሩ የቆዩ የለየላቸው ጸረ ኢትዮጵያ ፈረንጆች ብቻላቸው ወያኔ በህዝብ ትግል ቀስሙ ሲሰበር ከውድቀት ሊያድኑት በሰፊው ሲራወጡ አይተናል። በወያኔ ላይ ተጽዕኖ ማድረግ እንደቻሉት ሁሉ ኮሎኔሉንም ለስልጣን ያበቁናቸውና ከእዛቸው ፈንገጥ እንዳይላረጋግጣዋል። ሳሩን አየህና ገደሉን ሳታይ እንደተባለው ሁኔታዎችን በግልቡ የሚቃኙ ለእይታና ፍጆታ የሚሰጣቸውን ብቻ ሊገነዘቡ የሚችሉ ነገር ዓለሙ ውሉ እየጠፋቸው በዚያው በዛው ድምዳሜ ደርሰው ብዙ ስህተቶችንም ፈጽመዋል። ኮሎኔሉ አገር ወዳድ የሆነ መስሏቸውና አሜሪካ ጋር በርግጥም የተቃቃረ የተጋጨ መስሏቸው ሊደግፉት የተነሱ ሰልፍ ያደረጉለት አሜሪካንም በጸረነት ሊከሱ ይፋ የወጡ ጥቂቶች አልነበሩም። ውሎ አድሮ ግን አቆ ሲገለጥ ኮሎኔሉ ከነሱ ቅጥርና ጉያ እንዳልወጣ እነሱም ከወያኔ ድጋፍ ሰጭነት ቅንጣትም ፈቅ እንዳላሉና ኮሎኔሉንም እንደሚያዙት ግልጽ ሊሆን ይችላል። በቅርቡ የያዙት ፈሪጥ ደግሞ ማይካድራን አስረስተው ከ600,000 በላይ ሰው በጦርነቱ አልቋል፣ አብዛኛው የትግራይ ተወላጅ ነው፣ ጨፍጫፊውም ገዳዩም ኤርትራ ሻቢያና አማራ ፋኖ ነው እያሉን ነው። ምኒልክ 5 ሚሊዮን ኦሮሞ ፈጀ ብሎ የካታሩ ቅጥረኛ ባለመንጫው በአልጀዚራ ቴሌቪዥን እንደተቀደደው ነው። ካፍንጫ ርቆ ማሰብ የማይችለው ወያኔ ግድያ ጀማሪና በራሱ ጦርነት ቀስቃሽና ተከታዮቹን ለጥቃት ማጋጅ መሆኑን ክደው የሟቹን ቁጥር ማብዛት ብቻ ሳይሆን የፈጀውን ተፈጂ አድርጎ ማቅረቡ ለወያኔ ድጋፋቸውን ያጋልጣል። ጦርነት የገቡት ኃይሎች ንጹህን ህዝብ በየፊናቸው ባቅማቸው ፈጅተዋል። በዙልቂትም እንደ ህዝብ ደርሶበታል ኢትዮጵያዊው። ይህ የማይካድ ነው። በመሆኑም በማንኛውም ህዝባችን ላይ ዘረኞች ያደረሱትን ጉዳት አገዛዙም ያደረሰውን ፍጅት ከማውገዝ አልተቆጠብንም። የወያኔ ክላሽን ገድሎናል፣ የሸኔው ያገዛዙ ግን ስቶናል አላልንም። ሸኔና ኮሎኔሉ የተያያዙበት እትብት ተበጥሶም ሳናይ አገዛዙን ከወንጀል ነጻ ለማድረግ ጥረቱ ከቶም የኛ ሊሆን አልቻለም። ለዚህም ነው ላምባሏልበት ኩበት ለቀማንዲሉ ለኢትዮጵያ የሚወደቁትን አገሬ ብለው ህይወት የገበሩትን ከሸኔ ነፍሰ ገዳይ ዘረኞች ጋር አመሳስሎ ለማቅረብ በኮሎኔሉና መሰሎቹ የሚደረገውን ጥረት ቀፋፊና ውሸት ነው የምንለው። ሸኔ የኦነግ አካል በኦነግ መርህ የተቋቋመ ነው። ትጥቁንም ያገኘው ከአገዛዙ ነው። ድጋፍ እያገኘም ያለው ከአገዛዙ ነው። ኢትዮጵያ ፈርሳ ኦሮሚያ ይተካት ባይ ነው። በስልጣን ዙሪያ እንዳሉት ሁሉ ፋኖ ሌላ ነው። ስሜ ሸኔ ነው ብሎ አልተገሸረም። ይከበር ካለም መሬቱን ወያኔ ቀማውን የህዝብ መሬት ነው። ጸረ አማራ ኃይልም አይደለም። ወገኑን እንደ በአዴን አማራ ብልጽግና አልካደም። ስለዚህ ይህን ወገን ሸኔ ብሎ ከአገር አጥፊ ጠላፊ ዘራፊ ሕፃን ገዳይ አውሬ ኃይል ጋር አንድ ለማድረግ መጣሩ መወገዝ ያለበት ነው። ኮሎኔሉና ወያኔ ወልቃይት ጠገዴን፣ ራያን፣ አዲ አርቃይ፣ ግጨው፣ ዳንሻን ሁሉ የትግራይ አካል ነው በሚል ይስማማሉና ለዚህ ግባችን እንቅፋት የሆነን ፋኖ ነው ማለታቸው የሚያስገርም አይደለም። አሜሪካኖቹም ወልቃይት ጠገዴን ወዘተ የትግራይ መሬት ብለው ፋኖን ከመሬቱ ይውጣ ማለታቸው ምን ያህል አፍቅሮ ወያኔ እንደሚንጣቸውና ሐቅ እንደሚያስገዳቸው ያሳያል እንጂ አላዋቂ ሆነው አይደለም። የአማራ ሸኔ ወይም ጽንፈኛ የሚለው ልፈፋ የጸረ ኢትዮጵያ ጉዶች መደበቂያ ሆኗል እንጂ ኢትዮጵያ አትፈርስም ብሎ መቆም ምንም ቢሆን ምን ጽንፈኝነት ሊሆን አይችልም። በጋራ ትግላችን ዘረኞቹንም ደጋፊዎቻቸውንም እናደባያቸው። ኢትዮጵያ በነጻነቷና አንድነቷ ተከብራ ለዘላለም ትኑር። ከትግል መዘናጋት አገርን ያሳጣል። ወቅቱ ግድ ላለው ትግል ምላሽ መስጠት አገርን ያድናል። ከአምሮ በለጠ አዲስ አበባ። ጸጉረሙሻ አለ ሲሉት ይሞታል ይላሉ አበው ሲተርቱ። አዎ፣ የጉዳት መጠንን በውል አለመረዳት የሚያስከትለውን ጉዳት ለመግለጽ የሚጠቀሙበት አባባል ነው። ግዙፍ የቆዳ ስፋት ባለቤት የሆነችው ኢትዮጵያ በታሪክ ሰሪ ህዝብ የታደለች ኢትዮጵያ በባህልና በአገር ግንባታ ረጅም ታሪክን የያዘች ኢትዮጵያ ዛሬ አለች ብለን የምንዘናጋ ከሆነ ተሳስተናል። ኢትዮጵያን ዛሬ ወዴት ነሽ? እንዴት ነሽ? ላንቺም ከፍለው ምን ድርሻ አለኝ ወዘተ ብሎ ካለመጠየቅ የበለጠ ወንጀል ወይም ስህተት ለኢትዮጵያውያን አለ ለማለት ይከብደኛል። የኢትዮጵያ አገራችንና ልጆቿ ሁለንተናዊ ችግሮችን እየመጠን እየቆጠብን የምናወራቸው ወይም ድምዳሜ የምንሰጥባቸው ጉዳዮች አይደሉም። ከሌሎች አገራት ችግሮች ጋርም የምናወዳድረው አይደለም። አቻ የሚገኝለት አይደለምና ነው። እንደ Crisis Watch የመሳሰሉ ተቋሞች በዓለማችን ባለ ቀውስ አገራት ዝርዝርን ያወጣሉ። በዚህ መሰረት ከሰሞኑ የዓለማችን 21 የግጭት አገራት የሚል ዝርዝርን ተመለከትኩ። የኢትዮጵያው ግጭትና ቀውስ ከነ ዩክሬን፣ ሊባኖስ፣ የመን፣ ኢትዮጵያ ወዘተ ተብለው በአንድ እንቅብ መቀመጣቸውን ተመለከትኩ። የኢትዮጵያውያን ግጭትና ቀውስ ከ21 አገራት ጋር አመሳስሎና ዛምዶ ማውጣትን በጽሞና ካየነውና ከገመገምነው እረዴት ተደርጎ የሚያስብል ጉዳይ ነው። ግጭት ጦርነት ወላጅ ወይም የጦርነት መንስኤ በመሆኑ ወይም የሰው ህይወት በመቅጠፉ ንብረት አውዳሚ በመሆኑ ወይም ዜጎችን በማፈናቀሉ ብቻ ወይም የሰላም ጸር በመሆኑ ብቻ ተመሳሳይ ነው ከሚል ድምዳሜ መድረሱ ስህተት ነው። የዩክሬኑን ጉዳት ለአስረጅነት ብናነሳ ስህተትነቱን መመልከት ይቻላል። ከዚህ ላይ የጦርነቱን ፍትሃዊ ነው ወይም ፍትሃዊ አይደለም ወይም የዩክሬኑ መንግስት በዲሞክራሲ መንገድ ተመርጦ የህዝብ ውክልና ያለው ነው ወይም አይደለም ወይም ደግሞ የባዕድ ኃይላት ቅጥረኛ ነው ወይም አይደለም የሚሉ ክርክሮችን ማንሳቱ ለተመሳሳይነቱ ማንሳት ቢያስፈልግም ከኢትዮጵያ ጋር ላለው ንጽጽር ማንሳቱ ጠቃሚነት ቢኖረውም ለጊዜው እንቶ ለዩክሬንም ሆነ ለሩሲያ ህዝቦች በቀራኒ አፈራር ቻጀት ቀደም ተከተል የሚፈቱ በመሆናቸው ነው። የመጨረሻውና ከኢትዮጵያው የሚለየው ዩክሬንና ህዝቧን እወክላለሁ ባይ መንግስት አላቸው። በኢትዮጵያው ተጨባጭ ሁኔታ ግን የግጭቱ ተንኳሽ የግጭቱ ፈጣሪ አደራጅና አመራር ሰጭ ነኝ ባዩ በመንግስት ስም የተሰየመው ቡድን ለመሆኑ ብቻ ልዩ ያደርጋል። ኢትዮጵያን ካላጠፋው ኢትዮጵያን ሁለት ወይ ብዙ ትንንሽ ካላደረኩ አማራውን፣ አፋሩን፣ ጉራጌውን፣ ጌዲዮውን፣ ወላይታውን፣ ሲዳማውን ወዘተ ከምድረ ኢትዮጵያ ካላጠፋው ባዩ እኮ መንግስት ነኝ ባዩ ነው። ትላንት በተለያየ የዳቦ ስም የሚጠሩ ዘረኛና ጸረ ኢትዮጵያ ቡድኖችን ካስመራ አውሮፓና አሜሪካ በክብር ጠርቶ በወለጋና አዲስ አበባ የቦታ ምሪት ሰጥቶ አደራጅና አመራር ሰጪው እኮ የኮሎኔሉ አገዛዝ ነው። የዘር ፍጅት ፈጻሚና አስፈጻሚው እኮ መንግስት ነኝ ባዩ የኮሎኔሉ አገዛዝ ነው። የኢትዮጵያ ህዝብ ገደብ ባጣ ድህነትና የኑሮ ውድነት እንዲጠበስ የፈረደበት እኮ መንግስት ነኝ ባዩ አካል ነው። ንጹሃንን እያሰረ እያፈነ እየሰወረ ስየል እየፈጸመ ወንጀለኞችንና ጨፍጫፊዎችን ከእስር የሚያስወጣው እኮ መንግስት ነኝ ባዩ ነው። ነጻፋት አባዱላ ሳሞራ ሽፈራው ሽጉጤ አዜብ ጎላ ወዘተኮ ነጻፈቦች ተብለው እነ ታዲዮስ ታንቱን ታዬ ቦጋለን ስንታዮ ቸኮልን መስከረም አበራን ዘመነ ካሴን ወዘተ ወዘተ ወንጀለኛ ባዩኮ በስልጣን ያለው ኮሎኔልና አገዛዙ ነው። የሀገር ሀብት መንግስታዊ ተቋማትና በተለያዩ የስልጣን እርከኖች ላይ የተቀመጡ ሹመኞች ተግባራቸው አገር መገንባት ሳይሆን የኦሮሞማውን መንግስት ተብዬ የጥፋት ተልእኮ መፈጸምና ማስፈጸም ነው። በኢትዮጵያ ባለፉት 27 ዓመታት በስልጣን የባጁት ወያኔዎችም ሆኑ የዛሬዎቹ መንግስታዊ ሽብርተኛው የአፓርታይድ አገዛዝና ስርዓት አራማጆች መሆናቸው ቢታወቅም ስያሜው ለተግባራቸው መጣኝ ወይም ተመሳሳይ የሚባል አይደለም። የወያኔ ኢህአዴግ በኦዴፓ ብልጽግና መተካት ለውጥ ሳይሆን ጥገናዊ ለውጥ ለማለት እንኳን የሚያስችል አይደለም። ወርተረኝነቱ እጅግ አስቀያሚና አሳፋሪ በሆነ መልኩ ተተክቷል። ኦዲፓ ብልጽግና ለይስሙላም ቢሆን ቀንሽዋለሁ ካለው ወያኔ ጋር ተቃቅፈዋል። ኢትዮጵያንና ኢትዮጵያዊነት መሞቻ ዱላቸውን ለማጎልበት መሆኑ ነው። በኦዲፓ ኦህዴድ በአማራው ህዝብ ላይ እየተወሰደ ያለው እርምጃ ደቡብ አፍሪካውያን የዘር መድሎ ከፈጸሙባቸው ነጮች ላይ ያልተወሰደ እርምጃ ነው። ከነጻነት በኋላ ደቡብ አፍሪካውያን ነጮችን አገራችንን ጥራችሁ ውጡልን አላሉ። እኩል ሆነን በሰላም ተባብረን እንኑር አሉ እንጂ የአማራው ህዝብ በደሙ ባጥንቱ በህይወቱ በጉልበቱና በገንዘቡ ገንብቶ ካቆያት አገሩ ከገነባቸው ከተሞች ውጣ እየተባለ ነው። የኦሮሞማዎቹም ሆኑ የወያኔዎቹ ጋኔሎች የዛሬ ግጭታቸው ከአማራው ከጉራጌው ወይም ከአፋሩ ወዘተ ህዝብ ጋር ብቻ አይደለም፣ ከራሳቸውም ጋር ግጭት ውስጥ ገብተዋል። ከታሪካቸውም ጋር ተጣርሰዋል። ከማንነታቸውም ጋር ከአሳፋሪ ግጭት ውስጥ ገብተዋል። ከእውነትና ከኢትዮጵያ ታሪክ ጋርም ተላትመዋል። የኦሮሞማ የታሪክ የእውነትና የሐቅ ግጭቱ ከዚህ ከዋልና ከተማይቱ አዲስ አበባ ቤቱን ሰርቷል። ኮሎኔሉ ዛሬ የሚያዋቀራቸው መዋቅሮች ሁሉ ኢትዮጵያን አጥፊዎች የዘር ፍጅት መፈጸሚያዎች እንጂ ገንቢ አለመሆናቸውን አለመጠራጠር ወይም በቸልታ መመልከት ስህተት ነው። በኦርቶዶክስ ተዋህዶ ላይ መፈንቅለ ሲኖዶስ ለማካሄድ ያዘጋጀውን ቡድንና የመንግስታዊ ተብየ ተቋማትን ለአብነት መውሰድ ይቻላል። ሁሉም ተባብረዋል፣ ተደጋግፈዋል፣ በጥምረት ሰርተዋል። በእያንዳንዱ መንግስታዊ መዋቅር ውስጥ የሚሾማቸው ግለሰቦችና ቡድኖች ጥላቻን፣ ግጭትንና እልቂትን ቆስቋሾች እንጂ ሰላምንና ፍትህን አምጪዎች አይደሉም። ኮሎኔሉን ጨምሮ የኢትዮጵያን ጎፈሬ እያበጠሩ ወይም እየተንከባከቡ ሳይሆን ሙልጭ አድርገው እየላጫት ነው። የሰሞኑን የለገሰት ሁሉን ስልጣናችን አማሮች ሊነጥቁን ነው እኛም አውቀናል ጉድጓድ መሰናል ጩኸትን ለብይሏል። የጃዋር መሐመድን ዛሬ የደረስንበት ደረጃ የሰባ አመታት የትግላችን ውጤት ነው ቅስቀሳንና ለዚህም ደግሞ ከአብይ ጎን እንሰለፍ ጩኸትንም ያስታውሷል። አዳነች አቤቤ አማራው ወደ አዲስ አበባ እንዳይገባ እግድ መጣሏ አንሷት ሽብርተኞች ናቸው ፍረጃዋ የሚነግረን ሌላ ምንም ነገር የለም ሽብርተኝነታቸውንና ጸረ አማራነታቸውን እንጂ። የኮሎኔሉ ከወያኔ ጋር እያደረገ ያለው ጥምረት ጸረ አፋር ጸረ አማራ የሆነ ጥላቻውን ብቻ አይደለም የሚነግረን። ኢትዮጵያ የምትባል አገር በሰላም ውላ እንዳታድር ብቻ ሳይሆን ህልውናዋንም ፍጹም የማይፈልገው መሆኑን ነው። ዛሬ ኢትዮጵያ ሀገራችን የደረሰችባቸው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ድቀቶችና ቀውሶች ረፍት የሚነሱ እንጂ የሚያስተኙ አይደሉም። የሚያስቆጩና የሚያንገበግቡ እንጂ የሚያረግቡ አይደሉም። ሁኔታዎቹና ድርጊቶቹ በራሳቸው ቆስቁሰው በእልህ ወደ ትግል የሚያስገቡ እንጂ የሚያለሳልሱ አይደሉም። ለነዚህ ችግሮች ሁሉ አገዛዞችና በዙሪያቸው የተቆለቆሉ አምሳያዎቻቸው ዋነኛ መንስኤዎች ቢሆኑም እያንዳንዱ ኢትዮጵያዊ እኔስ ምን አደረግኩ ብሎ ራሱን የሚጠይቅበትና ጣቶቹን ወደ ራሱ በማዞር ያለበት ጊዜ ነው። ይህ በውጭም ሆነ በሀገር ቤት ያሉ ኢትዮጵያውያንን ሁሉ የሚመለከት ጉዳይ ነው። በኢትዮጵያ ሀገራችንና በኢትዮጵያዊነታችን ላይ በተቃጡና ከፍተኛ ጉዳት አድርሰዋል በመንላቸው ጥቂት ጉዳዮች ላይ ጥቂት ልበል። ሀ አዲስ አበባ የኢትዮጵያ የአፍሪካና የዓለም አቀፍ ተቋማትን በውስጧ የያዘች ትልቅ ኢትዮጵያዊትና አፍሪካዊት ከተማ ናት። ማንም በምንም ሁኔታ በብቸኝነት የባለቤትነት ጥያቄ ሊያነሳባት የማይችል የጋራ ኢትዮጵያዊነታችንና አፍሪካዊነታችን መገለጫ ማዕከላችን ናት። የባለቤትነት ጥያቄ ቢነሳባት እንኳ የኦሮሞማዎቹ ጠባቦችና ዘረኞች ሊሆኑ በፍጹም አይቻላቸውም። የታሪክም የህግም ሆነ የሞራሉ ብቃት የላቸውም ሊኖራቸውም አይችልም። የከተማ እድገት ሳይንስና ህግጋትን እንኳ በውል መረዳት የተሳናቸው ደናቁርት በመሆናቸው የወሰዷቸውና የወሰዷቸው ያሉ እርምጃዎች ሁሉ ከከተማ እድገት ህግጋትና ስርዓቶች ጋር በእጅጉ የተጻረሩ ናቸው። ከተማ በሁለት ነገሮች ያድጋል። በዜጎች ከገጠር ወደ ከተማ በፈቃደኝነት በሚደረግ ስደትና በተፈጥሮ የእርባታ ሂደት። ከገጠር ወደ ከተማ የሚደረግ የዜጎች ስደት በመርጫና በፈቃደኝነት የሚደረግ እንጂ እንደ ኦሮሞማው የሰነ ህዝብ ስብጥርን ለመቀየር ሲባል በግዳጅ ወይም ዘርን መሰረት ባደረገ ሁኔታ በሚሰጡ የተለያዩ ድጎማዎች በፍጹም ሊሆን አይችልም። የከተማ ህይወት በውድድር የሚኖርበት እንጂ ድርጎ እየተሰፈረ የሚኖርበት አይደለም፣ ሊሆንም አይችልም። የኮሎኒሉ አገዛዝ ግን አድርጎታል። ከገጠር ወደ ከተማ የሚፈልሱ ወገኖች ከከተማው ህይወት ጋር በመግባባት በመማማር በፍቅር ለመኖር እንጂ እንደ ኦሮሞማው ቄሮች ጥላቻንና በጥብጥን ይዘው የሚመጡበት ህይወት አይደለም። ፍቅርን ብቻ ሳይሆን የከተማውን የሥራ ባህልና አይነቶች ተላምደው መኖር የሚችሉ የሚገቡበት እንጂ እንደ ኦሮሞማው ቄሮች ጸብ ያለሽ በዳቦ እያሉ የሚንገላወዱበት አይደለም፣ ሊሆንም አይችልም። የከተማ ህይወት ሰርቶ ደክሞ ሊኖር የሚመጣበት እንጂ ተዘርፎ የሚበለጸግበት ሊሆን አይገባም። ይህንን የኦሮሞማዎች እኩይ ተግባር የአዲስ አበባ ህዝብም ሆነ የኢትዮጵያ ህዝብ በጽናት ሊታገለው የሚገባ ጉዳይ እንጂ በዝምታ ሊመለከተው የሚገባ አይደለም። ከዚህ ወዲያ ምን ሊመጣ ብሎ በቁርጥ ለመታገል መነሳት አለበት። ድርጊቱ ከባድም አሳሳቢም ነው። ነገር ግን ዝምታ ለበግም አልበጃት ይሏል። ጊዜው ዛሬ ነው። የዲፕሎማሲ ስራ ድህነትም አሳሳቢ ከሆኑት በርካታ ተግባራት ውስጥ በግንባር ቀደምነት ሊጠቀስ የሚገባው ጉዳይ ነው። የዲፕሎማሲና የውጭ ግንኙነት ድህነት በሁለት ነገሮች ይችላል የሚል የግል ድምዳሜ አለኝ። ከአቅም ከእውቀት ከሙያና ስነ ምግባር ድህነት የሚከሰት ሊሆን መቻሉ የመጀመሪያው መንስኤ ሲሆን፣ ለጥቅምና ለምንዳ ተገዢ መሆን ሁለተኛው ምክንያት ነው። የአንድ አገር ጥንካሬ ወይም ድክመት ከሚለካባቸው ተግባራት ውስጥ የዲፕሎማሲና የውጭ ግንኙነት አንዱና ዋነኛው ነው። እንደ አለመታደል ሆኖ ኢትዮጵያ አዎንታዊ ገጽታዎችን ማጉላት የሚችል የዲፕሎማሲና የውጭ ግንኙነት የለንም። የነ አሜሪካ፣ እንግሊዝና ሌሎች አገራት ያፈጠጠና ያገጠጠ ጣልቃ ገብነት ገደብ የላቸውም እስኪባል የመሆኑ ጉዳይ በየኤምባሲው ጽህፈት ቤት የተቀመጡ የጥቅም ተገዥ ጉልቶች መሆናቸውን አይናገርም ማለት አይቻልም። የዲፕሎማሲና የውጭ ግንኙነት ስራ አገራችን ከማንም አገር ጋር በሚነሱ ወይም ሊነሱ በታሰቡ ግጭቶች መንስኤዎች የሚሆኑ ጉዳዮችን ቀድሞ በመረዳት መነጋገር፣ መወያየትና ወደ ግጭት እንዳያድጉ ተግቶ መስራትን ብቻ ሳይሆን ቀድሞ መረዳትንም የሚጠይቅ ሙያ ነው። ከዚህ በተጨማሪም የሀገሪቱን ታሪካዊ፣ ኢኮኖሚያዊ፣ ስነ ልቦናዊና ባህላዊ ባህሪቶችንና ጥቅሞች መግቻ መሳሪያ አድርጎ መጠቀም የሚያስችል ጥበብ ነው። ከዚህ ላይ በዛሬው ጥንቅጥ ዓለም ፖለቲካ ውስጥ ራሳቸውን በቁንጮነት ከቆፈሱ እንደ አሜሪካና እንግሊዝ የመሳሰሉ አገራትን ፍላጎት በመርህና በእውነት መግታት ከባድ እንደሆነ እረዳለሁ። ለኢትዮጵያ ጥቅምና ክብር እንዲሁም የነጻነት ጉዳይ ነውና የግድ መደረግ አለበት። የዲፕሎማሲና የውጭ ግንኙነት ድህነት በብልጽግናዎቹ ጉልቶች የሚለወጥም የሚቀየርም አይደለም። ይህንን እውነት መረዳት ብቻ ሳይሆን በውጭ ያሉ ኢትዮጵያውያን በዓለም አቀፋዊ፣ አህጉራዊና አካባቢያዊ ተቋማት ውስጥ የሚሰሩ ኢትዮጵያውያን ይህን አገራዊ ኃላፊነት ሊረከቡት የግድ ነው። በተጨማለቀና ገደብ ያጣ የበላይነት ከተበከሉ የአሜሪካ ወይም የእንግሊዝና መሰል አገራት መንግስታዊ ወኪሎች ይህንን መልካም ግንኙነት ማግኘት አይጠበቅም። የኢትዮጵያ ሕዝብ እየታገላቸው ያሉት ጸረ ኢትዮጵያ ዘረኞችን በትግሉ እንደሚያስወግዳቸው አስተምህሮውን መስጠት ይገባል። እነዚህን አገር በቀል ከሃዲዎች የደገፉ ያቀፉ የተባበሩ ሁሉ ምን ነው ከወያኔ ጋር ባልወገንን ወይም ምን ነው ከኦሮሞማዎቹ ዘረኞች ዘንድ ራሴን ባገለልኩ የሚል ጸጸት የማይቀር የመሆኑን ያህል የነዚህ ሀገራት ገዢዎችም ከነዚህ ዘረኞች ጋር በፈጠሩት አጥፊ የግድኝነት ተግባራቸው ምን ነው አበቀረብን የሚሉበት ጊዜ እስኪመጣ ድረስ ተግቶ መስራት ይገባል። እያንዳንዱ ኢትዮጵያዊ ያገሩና የወገኑ አምባሳደር መሆን ከቻለ የተዛቡ ገጽታዎችን ሁሉ መገለባበጥ ይቻላል። ረጅም ጉዞ ካንድር ምጃ ይጀምራልና ሐመሩዋ መከላከያ ኃይል ከትልቅ ጥያቄ ውስጥ የገባ መሆኑን መረዳት ጊዜ ዛሬ ነው ባይነኝ። እንኳንስ የመከላከያ ኃይል ሌላውም ኢትዮጵያዊ ቢሆን ኢትዮጵያ አለች የዜጎቿ ደህንነት ተጠብቋል የሰላም የዲሞክራሲ መንገድ ተጠርጓል ማለት የሚቻልበት ሁኔታ የለም። የኮሎኔሉን ጸረ ኢትዮጵያን ጸረ አማራን ጸረ አፋርን ጸረ ጉራጌን በተቀሉ ጸረ ኢትዮጵያውያን ሆኖ የተፈለፈና ሴራ ሲጎነጉን የሚውልና የሚያድር መሆኑን ለመረዳት ጥናት ወይም ምርምርን ጠያቂ ጉዳይ አይደለም። ኮሎኔሉ አገርና ህዝብ ሲያሸብር ከነበረው ወያኔ ጋር ግንባር ፈጥሯል ሽብርተኝነቱን አንስቶለታል። በዚህም ኮሎኔሉ ሊታረቅ ከማይችል ቀራኔ ውስጥ ገብቷል። መከላከያ በሰሜን እዝ ባልደረቦቹ ላይ ወያኔ የፈጸመውን የሽብር ተግባር በዝምታ ይቀበላል ወይስ የሙያ አጋሮቹን ጨፍጫፊዎች ለህግ ይቀርቡ ይላል? የህዝቡ ጥያቄ ነው። ወያኔ ለ27 አመታት በኢትዮጵያ ሀገራችን ላይ ደባዎችን ፈጽሟል አልፈጸመም? በአማራውና በአፋር ህዝብ ላይ ወያኔ የፈጸማቸውን የሽብርና የዘር ፍጅት ተግባራትን መከላከያ በዝምታ ይመለከታል ወይስ ከህዝባዊ ትግሉ ጎራ ተደባልቆ የህዝብ አጋርነቱንና ወገንተኝነቱን ያሳያል ወዘተ የሚሉ ዛሬ ከህዝብ ለመከላከያ የሚቀርቡ ጥያቄዎች ናቸው። ወያኔ በከፈተበት ጦርነት ከጎኑ ተሰልፈው አጋርነታቸውን ካሳዩት ፋኖዎች ጋር ራሱን ለፍልሚያ ያዘጋጃል ወይስ በወንድሞቼ ላይ አልተኩስም ይላል? ሌላው ጥያቄ ነው። ከመከላከያ ውስጥ ባሉ ጥቂት አማራሮችና ዘረኛ አባላት የተፈጸመ በርካታ እኩይ ተግባራትንም ተመልክተናል። በመከላከያ መለዮች ወይም ዩኒፎርሞች ተለብሰው በርካታ የወንጀል ተግባራት መፈጸማቸውንም እናውቃለን። በግሌ መከላከያ ስሙ እንደሚያመለክተው የኢትዮጵያ እንጂ በዛሬው ሁኔታ የኮሎኔሉ ስልጣን ተባቂ ወይም የሌሎች ጸረ ኢትዮጵያ ኃይሎች እቅድና ዓላማ አስፈጻሚም አይደለም እምነቴም አቋሜም ነው። ስለዚህ በአደጋ ላይ ያለችውን ኢትዮጵያ ደህንነት ለመጠበቅ ከኢትዮጵያ ህዝብ ጎን መሰለፍና ሰላምን መፍጠር ሀገራዊም ህዝባዊም ጥሪ ነው። ተገቢውንና ትክክለኛውን ምላሽ መስጠት ይገባል። ዛሬ ከጥቂት ከሃዲዎች በስተቀር የኮሎኔሉ የኢትዮጵያና ልጆቿ ጠላትነት ከአደባባይ የተሰጣ እውነት ነው። ኮሎኔሉንና አገዛዙን ተባብሮ በጽናት መታገል አፍጦ የመጣና ያገሪቱ ተጨባጭ ሁኔታ ግድ ያለው ያለ እውነት ነው። ኮሎኔሉ ከወያኔ አራጆች ጋር ተባበረ፣ ዘረኝነቱንና የዘር ጨፍጫፊነቱን ሰረዘ፣ ለኢትዮጵያና ለኢትዮጵያ ጠቀመም ጎዳም ስምምነቱ በጋራ ሰረዙት። እርግጥ ነው ኮሎኔሉና አገዛዙም ሽብርተኛ መንግስት ነው። ከሽብርተኛ መንግስትና በዙሪያው እየሰበሰባቸው ከመጡ ሽብርተኛ ቡድኖች ጥምረት የኢትዮጵያ አንድነት ይጠበቃል፣ ልጆቿም ሰላምን ያገኛሉ ማለት ዘበት ነው። ከትግል መዘናጋት አገርን ያሳጣል። ወቅቱ ግድ ለሚለው ህዝባዊ ትግል ምላሽ መስጠት አገርን ያድናል። ወያኔን ሽብርተኛ አይደለም ያለ ዘረኛ አገዛዝ ፋኖችንና ሌሎች ኢትዮጵያውያንን የማሰር የመሰወር የህግም ሆነ የሞራል ብቃት አይኖረውም። ሁለገብ ትግሉ ይፋፋም፣ ከህጎች የታሰሩ ሁሉ በአስቸኳይ ይፈቱ። እናቸንፋለን።
አንዴ መደናገር ይፈቀዳል ባይባልም የሚተበቅ ነው ሁለት ሶስቴ መታደግ ግን በጥፋት ደረጃ የሚመደብና የሚያስወቅስም ነው። በመጀመሪያ ላይ ጠባቡ ኮሎኔል በፍጀል ምላሱና በዲስኩሩ ያደናገራቸው በርከት ማለቱ የሚደንቅ አይደለም። ዛሬ ግን ስንት ጻን ሽማግሌ አማራ ብሎ አፋር ብሎ ወዘተ ገድሎ ፈሽቶ ኢትዮጵያን የመከራ የልቅሶ ምድር ካደረጋት በኋላ አውሬውን ለመደገፍ መዳዳት የሚፈቀድ ሊሆን አይችልም። ራሳችንን ካላታለን በቀር በኢትዮጵያ ስልጣን ያለው በጸረ ኢትዮጵያ ዘረኛ ቡድን እጅ ነው። አላየንም አልገባንም ካላልን በቀር የዘረኛው አገዛዝ ቀጣይ እቅድ አማራውን መፍጨት ማፈናቀል መቀጠል ነውና ለግቤ እንቅፋት ይሆናል የሚለውንና ይታገለኛል ብሎ የፈራውን ፋኖ ኃይልና ኢትዮጵያ ያሉ አገር ወዳዶችን ማጥፋት ነው። በመርዘኛ አፉ ጸረ ፋኖ ዘመቻውን አጠናክሯል። ቀጥሎም በባዕዳንም ተደግፎ ፋኖና አገር ወዳድ ኃይሎች ላይ አስከፊ ዘመቻን ማካሄድ ነው። ቀጥሎም አዲስ አበባ ላይ ሳይቀር የዘር ማጽዳት አካሂዶ ፊንፊኒያዊ ቀጀቱን ባለቀለም ህልም ማድረግ ነው። አይኑን በሚገባ ከፍቶ ማየት ቢችል ኖሮ የናገኘውና ደመቀ መኮንን የነ ሽፈራው ሽጉጤና ኃይለ ማርያም ደሳለኝ ማለትም የለየላቸው ባንዳዎችና ከሃዲዎች ጊዜ እያከተመነ ነው። ኮሎኔሉ ራሱ በህዝብ ተጠልቷል። የዲያስፖራም ደላሎች ንግዳቸው ቀዝቅዟል። በገና በዓል ሰበብ በርካታዎች ወደ ኢትዮጵያ ለጉብኝት መጡ በሚል ሊሞካሹብን ሞክረዋል። መሄድ ሳይችሉ የከረሙ የትግራይ ተወላጆች ወደ ትውልድ ቦታቸውና ዘመዶቻቸው በብዛት ቢሄዱ የሚያስገርም አይደለም። ወያኔ እድሜ ለኮሎኔሉ የትግራይ የበላይ አስተዳዳሪ ሆኖ ይገኛልና ትግራይ እስር ቤት ሆኖ የቆየባቸው በመሆኗ ጥለዋት አዲስ አበባ ሲበሩ መቼም አይመለሱም ያለው ወያኔ የዩክሬን ባለስልጣኖች ከ16 እስከ 60 ዓመት ያላቸው እንዳይወጡ እዝን አወጣ እየተባለም ነው። የሻቢያ ወጣቶች ለመሸሽ ሲሉ በሺዎች በየቦታው ከሊቢያ እስከ ላምባዱሳ ጣሊያን አልቀው የሽማግሌዎች አዛውንቶች አገር አድርገው አስቀሯት የተባለውን ወያኔ ያውቃል። ረጋ ብለው ሁኔታውን ለሚያዩት ለሚመረምሩት ደግሞ የወያኔና የኮሎኔሉ ሰላም መሰረትን ልፈፋ ባዶና ከንቱ መሆኑን መገንዘብ አቅታቸው የነገው ድግስ እልቂትና ጦርነት ነው። ወያኔ አምቦ ደርሶ ያለ በእብነበረድ ቢላ የሚያሰሩ የደርግ ባለስልጣኖች ነበሩ። መሰል ጅሎች በኢትዮጵያ ሰላም ሲሰፍን ይታያቸዋል። ሲከብሩ ቱጃር ሲሆኑ ህዝብ እያለቀም እነሱ ሲያልፍላቸው ይታያቸዋል። ደሃ ወገናችን ተጨቆኖ ቢገኝም በዙሪያው ምን እንደሚካሄድ እነማን መከራውን እንዳባባሱበት ማየት የተሳናቸው ይመስላቸዋል። ከባድ ስህተት። ህዝብ ከሁሉም በዳዮቹ ጠላቶቹ ሂሳብ ማወራረዱ የማይቀር ነው። ስህተቱን የሚደግም አይሆንም ብሎ በርግጥ መናገርም ይቻላል። አዲስ አበባ የኛ ንብረት ናት፣ ኢትዮጵያ ኦሮሚያ ናት፣ ሁሉም ከኛ ቋምና ልፈፋ ሰላምና እርቅን አንድነት መኖርን መቼም ጠሪ ሊሆን የሚችል አይደለም። የተቀማውን ያማራና አፋር ሀገር ኦሮሚያ ወይም ትግራይ ብሎ በቀጣዩ ለመግዛት ለመገንጠል የተሞከረው የታሰበውና የታቀደውም እልቂትን ይጋብዛል እንጂ እውንም ይሆን አይደለም። አማራም አፋሩም ሙኝ በጋ አይደለም ታርዶም ያልቅ። ወያኔም ሽንፈቱን ተቀብሎ ካላረፈና ወደ ስልጣን እመለሳለሁ ብሎ ከቃሸ ወይም ከዘንድሮ ዘረኞች ጋር ሆኜ አማራን አገር ወዳዱን ፈጃለሁ ብሎ ከተፍጨረጨረ ወይም ዘርፌ የነበረውን መሬት በኮሎኔሉና በባዕዳን ግብረአበርነት አስመልሳለሁ ትግራይን እገነጥላለሁ ብሎ ካመነ በራሱ ላይና በህዝብ ላይ አሰቃቂ ሁኔታን ከመጋበዝ ሌላ ምንም የሚያገኘው ትርፍ አይኖርም። 27 ዓመት የጨፈረው የጨፈሩብን በቃ። ወያኔን ተከትለው አገር መብት ቀምተው ሊጨፍሩ የቋመጡት ተረኛንን ባይዘረኞች ደግሞ የህዝብ ተቀባይነት ስለማይኖራቸው ስለሌላቸው እቅዳቸው የሚሳካ አይሆንም። የኢትዮጵያ ህዝብ ከእንግዲህ ወዲህ ማንም አገሩን ሲገነጥል በዝምታ የሚያይ አይሆንም። ህዝበ ውሳኔ በሚል ጭምብል ባርነት ወይስ ሳርነት ብለው ያደረጉትን ውልብድና አይቷል። ህዝበ ውሳኔ በአምባገነኖችና ዘረኞች ስር ጨቋኝ ስራ ሰፍኖ በእነሱ ስር የሚደረግ አይደለም። የህዝብን ድምፅ የሚቀበል የሚያከብር ኃይል በስልጣን ቢኖር ኖሮ በዋናው ፖለቲካ ጉዳይ ህዝበ ውሳኔም ባላስፈለገ ነበር። በቂሊንጦ ሆኖ በእስር እየማቀቁ ስለ ፍትህ ውሳኔ ከታሳሪዎች ሊመጣ አይጠበቅም። ጨቋኞቻችን ህዝበ ውሳኔ ሳይሆን ውሳኔ አምባገነን ነው እውን የሚያደርጉብን። እውን 99% ህዝብ መረጠን ሲሉ ህዝብ ያልነውን ባንዲት ፊደል እንኳን ሳይቀንስ ደገፈ ሲሉ አጋሮቻቸው ባዕዳን አጅዋ ይሏቸው እንደሆነ እንጂ ብዙሃኑ ማጭበርበር በሽፍንፍን ጭቆና መቀጠል መሆኑን ያውቀዋል። የመሬቱን ባለቤት አፈናቅሎ አፍኖ አሳዶና ገድሎ የራሱን ሰፋሪ በቦታቸው አንጥቶ ህዝበ ውሳኔ ይደረግ ማለትስ አይን አውጣ ብልጣ ብልጥነት እንጂ ከህዝበ ውሳኔ ምን ያገናኘዋል? ለነገሩ ጨቋኞችና ዘረኞች ከህዝበ ውሳኔ ጽንሰ ሐሳብ ጋር ሆድና ጀርባ ናቸው። ወያኔ የሀገራችንን ሰንደቅ ዓላማ ሲቀይር ማን እሰየው አለ? የዘንድሮቹስ የአንድ የውህዳን ድርጅት ባንዲራ የመላ ኦሮሞ ህዝብ ነው ማለቱን አልፈው የኢትዮጵያ ሰንደቅ ዓላማን ከልክለው ይህ ነው የሚሆነው ሲሉና በየቦታው ይውለብለብ ሲሉስ ማንን አማክረውና ሶስነው ነው? ሊና ያለው ያመዛዝ አይን ያለው የተደገፈለትን ይይ ጆሮ ያለውም ይስማ። የኢትዮጵያን ሰቆቃ ሁላችንም እናዳምጥ። ደም መርገጥ እንጸየፍ ይጸጸተንም እንላለን።
Yeah. በጣም ድሮ ዓለም ሳይሰለጥን በዝብዞ መበልጸግ ሀገር መፍጠር ተፍቶት በበረዶ ጫካ አውሮፓ ሲማስም ኖርማንዲና ቫይኪንግ በሚል ስም ተቧድኖ ሰው ሰውን ሲያስገብር ቤት መስራት ተስኖት በበረዶ ብዛት ቆዳው ሲኮማተር ሰው ሰውነቱን ትቶት ካራዊ ሲታገል እኛ በጣም ረቀን እጅግ ገዝፈን ነበር። ዓለም ሳይሰለጥን ብራና አዘጋጅተን በራሳችን ገዳም ከራሳችን አፈር ሙራን አፍርተን አርቅቀነው ነበር። ክብረ መንግስቱ አንጸነው ነበር። ቤተ ፋቲልን ላሊበላን ቀርጸን አስተምረን ነበር። ከአንድ አለት ቤት መስራት አውሮፓ ተኝቶ ገና ዳዴ ሳይላቁመነው ነበር ያክሲናው። ታዲያ ምን ያደርጋል ጊዜ ተለውጦ ታሪክ ተገላብጦ ትንሽ ትልቅ ሆነ ትልቁ ቅጣቱ። በጠቢቡ ንጉሥ በሚኒክ አገር በነፃነት ወዳጅ በዮሐንስ እግር ባንዳ ተተካበት ለወሬ የማያምር ይህን ጊዜ ጥሎት የአውሮፓ ገዳማት በጣም ስላደጉ የእኛን ገዳም ውጠው ብራና አዳ ይሆነ። ብራና ወሳጁ ከእኛ ቤት ቢሆንም ያው እንደ አባይ ነው ለእኛ መልቀቅ። በገናና ስሙ ከመኩራት በስተቀር አባይ እየጠቀመው ላረፈበት አገር ጊዜ ተለውጦ እውነት ቦታ አጥቶ ከእኛ አፈር ተወልዶ በእኛ አፈር ጎልብቶ ስንሞት እያየን ጥሎን ይልቀቅ። እንዲያ እንዲህ ሆኖ መማርና ማወቅ ከተግባር ሲቃረን የውስጥ ሱነቱ ከላዩ ሲነጠል በንዋይ ፍለጋ አእምሮ ሲበከል ብራና ተሰጠው ከፈረንጆች ደብር። እንደዚህ ከሆነ ማወቅ ድንቁርና ድንቁርና ማወቅ ሆነው ቁጭ ይላሉ የዘመን ነገር። ይህን ሁሉ ተንኮል አምረን ስናየው በሩቅም ስንቃኘው የአውሮፓ ጠቢባን በጣም ብልጦች ናቸው። የአውሮፓም ገዳማት እጅግ ጥልቆች ናቸው። እኛን ለማሳሳት የእኛኑ ተጠቅመው እኛን በማሳጣት በእኛ ስቃይ ከብረው በአጥንታችን ፍላጭ በብራና ጋሻ የእኛ ቤት ፈረሰ ተፈራ ቤታቸው። አትመለከቱም ሌጦ ብራናውን እጅጉን አጥብቆ ዶክተር ፕሮፌሰር የታወቀ ከአዋቂ በሚል የቅጥል ስም እጅግ አሸብርቆ እጽፋለሁ ሲለምብሩን ዘግዝቆ በቀለሙ ፋንታ በደማት ጨማልቆ። አረ ለመሆኑ ገና አንተ ሲባል ከስር መሰረቱ ቆዳ የከብት ልጅ መሆኑን ከጥንቱ እንዴት ይዘነጋል ብራና ሱነት ጀባው ጀባውን በጋዳየ ነው ይሸጣትና ይሄ በመሆኑም ባለንበት ዘመን ብራና አስፋስቶ ድቀት ግቡን ስቷል ሁለት ትርጉማታ ይሳለቁባታል አው ሳይጣራ ዳዊት አስተማሪ ሐዋርያ ሳይሆን ትንቢት ተናጋሪ የበላባዩ ያስመሳዩ ድስት ቤት አገሩን ሞልቷል ያሳይ መሲሁ ያጉራዘለሉ የመሰሩ ግዛት ትግሉን አጣቦታ የዘረኛ መንግስት ስውር አገልጋዮች ዶላርን ቡራኬን ከባዕድ አግኝተው ያሞት ከረፊቱ ጭራይ ሳይኖራቸው ለህዝብ መታመንን በመከራው አቀን ጸንቶ መቆም ጠልቀው ታገሉ እያሉ ነው በስውር ተልቆ ትግሉን አገልምተው አሳይ መሲህ ኑር የጠባቦች መንጋ የፋሽስት ግልገሎች የትላንት አራጆች የጥንቱና አዲሱ ልፍስፍስ አንጃዎች ያልሆኑትን ሆነው አዲስ ፈሊጥ ፈጥረው ታገሉ እያሉ ነው ትግሉን በፊት ገለው መድረክ ግንቦት ሰባት አንድነት በምታት ፓርላማ ያገባውም የወያኔ ጥፋት ህግ በሌለበት ህግ ታገል ማሸነፍ የሚሻው በህገ መንግስቱ አረ ስንቱ ስንቱ ታገል እያሉ ነው ድቀሙ በተን ማንን ለማስፋሳት ማንንስ ለመግደል በማን ስቃይ ሊኖር አገር ሲበታተን በዘረኛውና በጠባቦች መንጋ የተወጋን አገር የተበደለ ህዝብ በይስሙላ ትግል ስቃዩን ለማብዛት ደጋግሞ ለመግደል ታገሉ እያሉ ነው በይፋ ይህን ነገር አላማ ሳይኖረው ቀድሞም ከጅምሩ ታሪክም ሳይሰራ ታሪክ ሳያጫቅስ ሱባኤ ሳይገባ ለፈጸመው በደል ወይም ማሩን ሳይለተኛበት ዘመን እንደ ሃይድራ ትል ነገር ይበጣጠስ ተደራጅ ይላል ደጋግሞ ይሸጥ እንጃ እንዲህ ሆኖ ትግሉ ከተጎዳ ሀገርን ቆራርጠው ቅርጫ ከጣሉበት ህዝብ መብቱን አጥቶ በደል ከበዛበት ይቀስቀስ ምኒልክ ይጠራ መይሳው ታሪክ ሰሪ ሆኖ ካረፉበት መሬት የአዲሱ ዘመንም ብርቅዬ ጀግናዎች እውነት ተናጋሪ የክፉ ቀን ልጆች ጸረ ጠባብ አቋም የህዝብ አፍቃሪዎች የዲሞክራሲ ስርዓት ነባር መሰረቶች ይጠራ ስማቸው ይዘከር ስራቸው የሞቱትም ጭምር ይምራን ተግባራቸው ተናገር ደብተራው ካለበት ቦታ አጅበው ይሳቅ እውነት እንዲረታ የሺጥላም መስክር ለእውነት ተፋልመ ካረፍክበት ምድር አዛብ ተነስቶ አል እንዲህ ካለጋሻው አልመክት ከሆነ የምሁር መድረሻው ይቀስቀስ ሳሙኤል ከገባበት አፈር ለዚህ ሁሉ ባንዳ እውነቱን ይናገር አሻፈረኝ ብለህ በመርካቶ መሃል ለፋሽ ለባንዳ ማልበገር ብለህ የወደቅከው ጓዴ ፈለቀም ተናገር ተባይ በጣም በስቶ ሜዳውን ካሰሰው ስግግግ ፈላዩ ግንባሩን ከያዘው ቀስቅሰው ጋይን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው ቀስቅሰው ጋይን ትግል አስተምሮ የባንዳውን መንጋ ኋላ ይመልሰው